ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዜጎች ለእንጀራ ብለው በሄዱበት አካባቢ እንዲወድቀው ሲቀሩና ቤተሰብ ሲበተን፣ ሕፃናት በማያውቁት ዓለምና ድርጊት እንዲወድቀው ለጨካኝ ድርጊት ሲዳረጉ፣ ሁሉም ቢፈከሰክ፣ ሁሉም ቢያዝንና ሁሉም ስሜት ቢገዛ የሚጠበቅ ነው። አይፈረድባቸውም። ነገር ግን ወደ መፍትሄው ስናመራ ጥፋትን በጥፋት አይደለም። አሁን የተፈጠረውን ስሜታዊ ሁኔታ በስሜት ሌላ ምላሽ ለመስጠት አይደለም ማሰብ ያለብን።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ዛሬ ማምሻውን በቤንሻንጉል ጉዳይ ላይ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
በመላው አገሪቱ በመኪና አሽከርካሪዎች ላይ እየደረሰ ያለውን ግድያና አፈና መንግስት እንዲያስቆም የሚጠይቅ ሰላማዊ ሰልፍ በባህር ዳር ከተማ ተካሂደዋል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ እናቀርባለን።
ለምሽቱ ካሉን ሌሎች ዜናዎች መካከል በአማራ ክልል በተለያዩ ወቅቶች የሚከሰቱ የጸጥታ ችግሮችን በዘላቂነት ለመፍታት የታለመ ጉባኤ ተጀምሯል። ሽብርተኛው ቡድን እስላማዊ መንግስት ወይም አይኤስ ተደብቆ የሚሽለኮለከው መሪው በቅርቡ በኢራቅና በሶሪያ ይዞታችንን ስለመነጠቃችን ለበቀል ተንቀሳቀሱ ብሎ ተከታዮቹን ያነሳሳበትን ቪዲዮ ብቅ አድርጓል። ያ ቪዲዮ ግን መረጋገጥ አለበት ተብሏል። ሌሎችም ዜናዎች አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ 22 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ብርሃን ኃይሉ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና። በአማራ ክልል በተለያዩ ወቅቶች የሚከሰቱ የጸጥታ ችግሮችን በዘላቂነት ለመፍታት የሚያስችል ጉባኤ ተጀምሯል። በጉባኤው ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ለችግሮች የሚመጥን የሕግ ማስከበር ስራ እንዲሰራ ውይይቱ ለቀጣይ ስምሪቶች ከፍተኛ ሚና ይኖረዋል ማለታቸው ተጠቅሷል። በሁሉም የክልሉና አጎራባች አካባቢዎች የሕግ የበላይነት እንዲከበር ብሎም ሕዝቡ የሚፈልገው ሰላም ለማረጋገጥ የፌዴራልና የክልሉ አመራሮች፣ መከላከያና ብሔራዊ ደህንነት ቢሮ በመገኘታቸው ለቀጣይ ስምሪት ከፍተኛ እገዛ አለው ብለዋል ምክትል ጠቅላይ ሚኒስትሩ። በክልሉ በተለያዩ አካባቢዎች ሲፈጠሩ የቆዩ የጸጥታ ችግሮችን መገምገምን ዓላማ ያደረገው ምክክር ለችግሩ የሚመጥን ጠንካራ የሕግ ማስከበር ስራ ለመስራት እንደሚያግዝ ነው የታመነበት። ከሰሞኑ በቤንሻንጉል ጉምዝ ክልል መተከል ዞን ዳንጉር ወረዳ አካባቢ የተከሰተውን ግጭት ለመፍታት የተደራጀ ቡድን ወደ አካባቢው ማምራቱንም ለማወቅ ተችሏል።
በስድስት ሳምንታት ውስጥ ለሁለተኛ ጊዜ በከባድ ዝናብና አውሎ ንፋስ በተመታችው በሞዛምቢክ የሰሜናዊ ክፍለ ግዛቷ ህዝብ ዛሬም ተጨማሪ ዝናብና ንፋስ ይደግመናል በሚል ስጋት እየተጠባበቀ ነው። በዝናሙ የጎርፍ አደጋ ይባባሳል ተብሎም ተፈርቷል። የአየር ሁኔታ ተንባዮች ትናንት ሰኞና በዛሬ መካከል ካቦ ዴልጋዶና ናምፑላ ክፍለ ግዛቶች ብዛት ያለው ዝናብ ይወርዳል ብለው ነው የጠበቁት። በቀደመው ኃይለኛ ንፋሳማ ዝናብ የሞቱት ሰዎች ቁጥር ወደ 38 ከፍ ማለቱንም የአገሪቱ አደጋ ስጋት አመራር መስሪያ ቤት አስታውቋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቡሩንዲ እንደ አውሮፓውያን የዘመን አቆጣጠር በ2020 ሊካሄድ የታቀደው ብሔራዊ ምርጫ እየተቃረበ ባለበት በዚህ ወቅት በዚያች ሀገር ዳግም የሰብአዊና የፖለቲካ ቀውስ እንዳይቀሰቀስ የታለመ ረቂቅ ሕግ የዩናይትድ ስቴትስ ምክር ቤት በአፋጣኝ እንዲያጸድቅና ተግባራዊ እንዲያደርግ አንድ የምክር ቤት አባል አሳስበዋል። የቡሩንዲ ጉዳይ ተከታታይ ቡድንና በዩናይትድ ስቴትስ ምክር ቤት የአፍሪካውያን ማህበር በትብብር ባሰናዱት የውይይት መድረክ የፖሊሲ ጉዳዮች አዋቂዎችና የቡሩንዲ ሲቪል ማህበረሰብ አባላት ተሳትፈዋል። ኢቼን ኬሬኬዚ ያጠናቀረው አጭር ዘገባ አለ፣ አሉላ ይዞታል።
የማሳቹሴትስ ክፍለ ግዛት ወኪል ጂም ማክገቨርን በዩናይትድ ስቴትስ ምክር ቤት የዲሞክራቲክ ፓርቲ አባል ናቸው። ምክር ቤቱ ፓርቲውን ያልወገነና ወይንም የትኛውንም ፓርቲ ያልወገነና በቀድሞ የምክር ቤት አባል በካሊፎርኒያው ዲሞክራት ቶም ላንቶስም የተሰየመው የሰብአዊ ጉዳዮች ኮሚሽን ተባባሪ ሊቀመንበርም ናቸው። የተዘነጋው ሰብአዊ ቀውስ የብሩንዲ ጉዳይ የሚል ርዕስ የሰጡትን ማሳሰቢያ ነው በትላንትናው ዕለት ይፋ ያደረጉት። ስጋት ያሳደረባቸው መሆኑን ያመለከቱት መግለጫዎች ከተለያዩ የሰብአዊ መብት ተሟጋቾች ድርጅቶችና የተባበሩት መንግስታት ድርጅት እየሰማን ነው ያሉት የምክር ቤቱ አባል ሁኔታው እየተባባሰ መምጣቱንም ተናግረዋል። በተጨማሪም ይህ መግለጫ አሉ መግለጫቸው አስፈላጊነቱ ዛሬ ከዚህ ቀደም ተስፋ ጭላንጭል ይታይባት የነበረችው ብሩንዲ የከፋ ሁኔታ መፈጠሩ ነው ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት ሊካሄድ የታቀደው ብሔራዊ ምርጫ እየተቃረበ ሲመጣም የብሩንዲ መንግስት የተባበሩት መንግስታቱን ከፍተኛ የሰብአዊ መብት ኮሚሽን ጽህፈት ቤትና ቢቢሲን ዘግቷል። የአሜሪካ ድምፅን አግዷል። የፖለቲካው ምህዳር በእጅጉ ጠቧል። መንግስታዊ ያልሆኑ ድርጅቶችንም ስራ አስተጓጉሏል ሲሉ አሳስበዋል።
አመሰግናለሁ አሉላ። ዋና ከተማዋ ካራካስ ውስጥ የመፈንቅለ መንግስት ሙከራ እየተደረገ ነው ሲል ዛሬ የቬኔዙዌላ ሶሻሊስቱ መንግስት አስታወቀ። መንግስቱ ይህን ያለው ራሳቸውን የሽግግር መሪ አድርገው የሰየሙት ተቃዋሚ ሁዋን ዌዶ የፕሬዝደንት ኒኮላስ ማዱሮ መንግስት ለመገልበጥ በያዝኩት ጥረት ከጎኔ ተሰልፈዋል ካሏቸው የጦር ሰራዊት ወታደሮች ጋር ጎዳና ላይ በታዩበት በአሁኑ ወቅት ነው። የመንግስት ኮሚኒኬሽንስ ሚኒስትሩ ሆርሄ ሮድሪጌዝ ግን በአሁኑ ወቅት የመፈንቅለ መንግስት ሙከራ ሊደግፍ አንድ የጦር ካምፕ አጠገብ ያደፈጡ ጥቂት ከሃዲ የጦር ሰራዊት አባላት ያሏቸውን ድርጊት ልናመክን እየተንቀሳቀስን ነው ሲሉ ተሰምተዋል። ህዝቡ የመፈንቅለ መንግስት ሙከራውን ለማክሸፍና ሰላምን ለማስከበር ከሚንቀሳቀሰው ሰራዊታችን ጎን በከፍተኛ ተጠንቀቅ እንዲቆም እንማጸናለን ሲሉ ሚኒስትሩ አሳስበዋል። በሺዎች የተቆጠሩ ተቃዋሚ ሰልፈኞች ዋና ከተማዋ ካራካስ ጎዳናዎች ላይ ከወጡ ወዲህ ተኩስ መቀስቀሱ የተሰማው የማድሮ ታማኝ ኃይሎች ሰልፈኛው ላይ መበተኛ ውሃ ሲተኩሱም ተስተውለዋል። የቬኔዙዌላ ብሔራዊ ዘብ ተሽከርካሪዎች ድንጋይ የወረውሩ በነበሩ ሰልፈኞች ላይ ሲነዱ ቴሌቪዥን ላይ ተስተውለዋል። በዩናይትድ ስቴትስ የሚደገፉት ጉዌዶ ህገ መንግስቱን የሚደግፉ ጀግኖች ወታደሮች፣ ጀግኖች ሀገር ወዳዶች እነሆ ዛሬ ለጥሪያችን መልስ ሰጥተዋል ማለታቸው ተጠቅሷል። አክለውም ተቃዋሚው መሪው ጊዜው ደርሷል፣ ወደ ኋላ መመለስ የሚባል የለም፣ ጦሩና ህዝቡ አንድ ሆኗል ብለዋል። ማድሮ በበኩላቸው በመላ ሀገሪቱ ያሉትን የጦር አዛዦቻችንን አነጋግሬያለሁ፣ ህገ መንግስቱን ሊያስከብሩ በታማኝነት ቆመዋል ነው ያሉት። ዋይት ሀውስ እንዳስታወቀው ደግሞ ፕሬዚደንት ትራምፕ ዛሬ ስለ ቬኔዙዌላ ወቅታዊ ይዞታ ገለጻ ተደርጎላቸዋል፣ ሂደቱንም እየተከታተልን ነው ብሏል ዋይት ሀውስ። ምክትል ፕሬዚደንት ማይክ ፔንስ በበኩላቸው ዛሬ ጊዜያዊ ፕሬዚደንት ነጻ አውጪ ዘመቻ አውጀዋል ካሉ በኋላ ዩናይትድ ስቴትስ የቬኔዙዌላ ህዝብ ለነጻነትና ለዲሞክራሲ የሚያደርገውን ትግል ሙሉ በሙሉ ትደግፋለች፣ ዲሞክራሲ እንደሆነ አይበገርም ብለዋል ማይክ ፔንስ።
በተባበሩት መንግስታት ድርጅት በሚደገፈው እንቅስቃሴ በትላንትናው ዕለት ከሊቢያ 146 ጥገኝነት ፈላጊዎችን ወደ ጣሊያን ማጓጓዝ መቻሉን የደረሰን ዜና አመለከተ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን እንዳስታወቀው ይህ እንደ አውሮፓውያን የዘመን አቆጣጠር ከ2017 ወዲህ አምስተኛው የስደተኞች ማውጣት እንቅስቃሴ ነው። ከአሁን በፊት ግን ስደተኞቹ የተወሰዱት ወደ ኒጀርና ሌሎች አገሮች ነበር። ዩኤንኤችሲአር ቃል አቀባይ ፌዴሪኮ ፎሲ ስደተኛውን የማስወጣቱ እርምጃ እጅግ በጣም አጣዳፊ ነው፣ ከጊዜ ጋርም እሽቅድምድም ይዘናል ብለዋል። በሊቢያ እስር ቤቶች ውስጥ በአጣዳፊ መውጣት ያለባቸው 3300 ስደተኞች እንደነበሩ ነው ቃል አቀባዩ የተናገሩት። ትናንት 87 ወንዶችና 60 ሴቶች ሮም ወደሚገኝ የጦር ካምፕ ገብተዋል። ከጠቅላላው 68ቱ ልጆች ሲሆኑ 46ቱ ብቻቸውን ያለ ወላጅ ወይም ሌላ ጠባቂ ያሉ መሆናቸውም ተመልክቷል። ስደተኞቹ ከኤርትራ፣ ከኢትዮጵያ፣ ከሶማሊያ፣ ከሱዳንና ከሶሪያ የተጓዙ መሆናቸውም ታውቋል።
ፕሬዚዳንት ዶናልድ ትራምፕ የግብጽ ሙስሊማዊ ወንድማማችነት የተባለውን ቡድን ዩናይትድ ስቴትስ ባዕዳን ሽብርተኛ ድርጅቶች መዝገቧ ውስጥ ሊከቱት መሆናቸውን ዋይት ሀውስ አስታውቋል። ፕሬዚደንቱ ከብሔራዊ ጸጥታ ቡድናቸውና በክልሉ ካሉ የእሳቸውን ስጋት ከሚጋሩ መሪዎች ጋር ተነጋግረውበታል ያሉት የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ቡድኑን በዚያ መዝገብ ውስጥ የመክተቱ ሂደት እየተከናወነ ነው ብለዋል። በመጨረሻም ሽብርተኛው ቡድን እስላማዊ መንግስት ተደብቆ የሚሽለኮለከው መሪው በቅርቡ በኢራቅና በሶሪያ ይዞታችንን ስለመነጠቃችን ለበቀል ተንቀሳቀሱ ብሎ ለተከታዮቹ መልእክት ያስተላለፈበት ያለውን የያዘ አዲስ ቪዲዮ በትናንትናው ዕለት ለቋል። የአይኤስ የኢንተርኔት ሚዲያ ክፍል ያወጣው የ18 ደቂቃ ቪዲዮ አቡበከር አልባግዳዲ ነው ያለው አንድ ሰው እግሮቹን አጣምሮ በአንድ በኩል ጠመንጃ በሌላ በኩል በሁለት ትራሶች ታጅቦ ፊታቸውን በጭንብል ከተሸፈኑ ሌሎች የቡድኑ አባላት ጋር ሲነጋገር ይታያል። ቪዲዮው የእርሱ መሆኑ ከተረጋገጠ አቡበከር አልባግዳዲ ከአምስት ዓመታት በኋላ ለመጀመሪያ ጊዜ ብቅ ማለቱ ነው የሚሆነው። የፈረንጆች የትንሣኤ በዓል ዕለት ሽሪላንካ ውስጥ የደረሰውን ጥቃት ገና የሚጠብቃችሁ በቀል ሲል ሲያሞግስ ይሰማል። የዩናይትድ ስቴትስ የመከላከያና የውጭ ጉዳይ ሚኒስቴሮች እንዲሁም የስለላ መስሪያ ቤቶች ቪዲዮ መውጣቱን አምነዋል። ሰውየው የአይኤስ መሪው መሆኑን ግን ወደፊት መረጋገጥ ይኖርበታል ነው ያሉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጅት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ።
በርዕሰ ወሬዎቹ የጀመረው ፕሮግራማችን እንደ ወትሮው ሁሉ የዕለቱን አብይ ርዕስ ያስቀድማል። ታዲያ የዕለቱ አብይ ርዕስ ምክትል ጠቅላይ ሚኒስትር መኮንን ደመቀ መኮንን የተናገሩትን ቀደም ብለን ያሰማናችሁን ይመለከታል። እንደደረሰን ማምሻውን የቀረበውን ዝግጅት እናቀርባለን። አሁን በቀጥታ ወደ ሁለተኛው የመጽሔት ዘገባ እንሻገረ። በመላ አገሪቱ በሾፌሮች ላይ እየደረሰ ያለውን ግድያና አፈና መንግስት እንዲያስቆም የሚጠይቅ በባህር ዳር ከተማ ሰላማዊ ሰልፍ ተካሂደዋል። ሰልፉን ያካሄዱት የከባድ መኪና አሽከርካሪዎች ሲሆኑ መንግስት ጥቃቱን ካላስቆመ ስራ እናስቆማለን ወይም ስራ እናቆማለን ሲሉም ተደምጠዋል። የክልሉ ሰላምና ደህንነት ቢሮ በበኩሉ ችግሩ በቅርቡ መፍትሄ ያገኛል ይላል። አስቴር ተከታዩን አሰናድታለች።
ቁጥራቸው 200 የሚጠጉ የከባድ መኪና አሽከርካሪዎች ትላንት በባህር ዳር ከተማ ፍትህ ለሹፌሮች የሚል መፈክር በማሰማት ሰልፍ አካሂደዋል።
ስሜ ሰጡ ብርሃን ይባላል። በመላ ሀገሪቱ በኢትዮጵያ ያው ሹፌሮች ላይ እየደረሰ ያለ ችግር አለ። ይሄ ችግር ድሮ የነበረ ቢሆንም አሁን ግን ህልውናችን አደጋ ላይ በሚጥል መልኩ ወጠን መግባት እንዳንችል በሚያደርግ መልኩ ህይወታችን እስከ መጥፋት በሚያደርስ መልኩ በመምጣቱ ሰልፍ ልንወጣ ተገድናል። በተለያዩ ቦታዎች እገታዎች አሉ። አፈናው ግድያን የጨመረ አፈና አለ። ሹፌሩ ይታገታል። ነዳጁ የጫነው ነዳጅ ይሸጣል። ሹፌር በሜዳ የሚጣልበት አለ። ከዛ ውጭ በተለያዩ የሀገሪቱ ክፍሎች በኢትዮጵያ ነው፣ በመላው ኢትዮጵያ ሹፌር እንደፈለገ መንቀሳቀስ አልቻለም።
የከባድ መኪና አሽከርካሪ ወጣት ሙላቱ አሰፋ የችግሩ ገፈት ቀማሽ እንደሆነና ገንዘብ ከፍሎ እንደተለቀቀ ይናገራል።
የደረሰብኝ ጥር 11 ወይም የጥምቀት ዕለት ከአዲስ አበባ ወደ ዳንሻ ጭኜ እየሄድኩ ነበር። ከቀኑ በ6 ሰዓት አካባቢ አስቆሙን። እኔንም ረዳቱንም አስወረዱን። በአንደኛ በኩል ገብተው መኪናውን ሞተው አጠፉት። ከዛ በኋላ እኛን እዛ ላይ አገቱን። ገንዘብ ካልተከፈለ መውጣት አይቻልም ብሎ ኦልሞስት 200 ሺህ አካባቢ ጠየቀ። 10 ቀን ምናምን የሚሆን እዛ ቆይተናል እኛ በኋላ ጓደኞቻችንም እና ሌሎም አንዳንድ ማህበረሰቡ እንትን ባዋጣው ገንዘብ ያንን ገንዘብ ተከፍሎ ወጥተናል።
ወጣት ሰጡ ብርሃን እንደሚለው መንግስት በሹፌሮች ላይ እየደረሰ ያለውን አፈናና ግድያ ካላስቆመ ስራ ለማቆም እንገደዳለን ነው ያለው።
የጸጥታ ኃይሉ በመቶ ሜትር ርቀት ቁጭ ብሎ እያየ አንድ ጓደኛችን አሁን የታገተው ሲያስቆሙት ተንደርድሮ ቤት ውስጥ ገባ። የጸጥታ ኃይሉ የገባበትን ቤት ሰዎች ይዞ እስከ መጨረሻው ድረስ አጥፊዎችን ለመያዝ አልተራመደም። ከ10 በላይ ሹፌር ታግቷል። ከሳምንት በፊት 100 ሺህ ብር ከፍለን ያስለቀቅነው ጓደኛ አለና 150 ሺህ ብር ከፍለን ያስለቀቅነው ጓደኛ አለና እዚህ የቆመ ልጅ አለ። ይሄን ብር ምን ከፍለው ዙረን አዋጣን። ሌባ በአደባባይ 150 ሺህ ብር በጥሬ በሻንጣ በሚቀበልበት አገር ላይ ነው ያለ ነው። እኛ ደግሞ ከማቆማችን በፊት ሀገር ነው የምትጎደው፣ ህዝብ ነው የሚጎደው። ያን ግምት ውስጥ ከተን ያው እየሰራነ እንጠይቅ በሚል ዛሬ ሰላማዊ ሰልፍ ወጥተናል። ለወደፊቱ ግን መብታችን ለማስከበር መንግስት ችግሩን በአፋጣኝ ካልፈታ ማህበር መስርተናል፣ አቋቁመናል። ስራውን የማቆም ውሳኔ ላይ ደርሰናል መንግስት እልባት ካልሰጠ።
የአሽከርካሪዎችን ጥያቄ በመያዝ ወደ ክልሉ ሰላምና ደህንነት ግንባታ ቢሮ አመራው። ቢሮ ኃላፊው ብርጋዴር ጄኔራል አሳምነው ጽጌ የሹፌሮች ጥያቄ ትክክል መሆኑን አምነው አፋጣኝ መፍትሄም ይሰጣል ብለዋል።
ማንም ከህግ በላይ አይደለም፣ ማንም ከህዝብ ደህንነት በላይ አይደለም። ስለዚህ እነኚህ ኃይሎች አጋጣሚን ተገን በማድረግ ሁኔታዎችን ክፍተት በመጠቀም እየወሰዱት ያለ እርምጃ ነው። በዚህ ምክንያት ደግሞ ግለሰቦች ሳይሆን የሀገር ኢኮኖሚም ተስተጓጉሏል፣ ተጎድቷል። ዜጎቹ ዋስትና አጥተዋል። ዜጎች ውሎ መግባት ሁሉ ተቸግረዋል። ይሄ ህዝቡ በአደባባይ አይናገሩም፣ እውነታ ነው። ይሄ ቢሮ ያውቃል ይሄንን። ስለዚህ ይህን ሁኔታ አሁንም አጠናክረን ይዘን በቅርብ ጊዜ ይህንና ሌሎችንም ጉዳዮች ግምት አስገብተን የምንወስዳቸው ተከታታይ እርምጃዎች ይኖራሉ።
በቅርቡ በባህር ዳር ከተማ አንድ የነዳጅ ጫኝ አሽከርካሪ ሹፌር ተገድሎ መገኘቱ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። የምሽቱ አብይ ርዕስ እንደተሰናዳ ይዘን እንቀርባለን። አሁን ወደ ቀሪዎቹ የመጽሔት ክፍለ ጊዜ ዘገባዎች እናልፋለን። ሩሲያ ቬኔዙዌላ ውስጥ የሄሊኮፕተር መጠገኛ ጣቢያ ልታቆም ዝግጁ መሆኗን ተናገረች። ሩሲያ ይህን በማድረጓ የፕሬዝደንት ኒኮላስ ማዶሮን መንግስት በኢኮኖሚ በፖለቲካና በወታደራዊ ዘርፍ ለመርዳት ያላትን ዝግጁነት እንደሚያመለክት ታውቋል። በዚህ የሩሲያ ውሳኔ ያልተደሰተችው ዩናይትድ ስቴትስ ታዲያ እርምጃው የክልሉን ደህንነት አደጋ ላይ የሚጥል ነው ብትልም ሩሲያ ግን ከምንም ቁብ አልቆጠረችውም። የሄሊኮፕተሩን ፋብሪካ የጎበኘው ሪካርዶ ማኪና ተከታዩን አሰናድቷል። ጂም በርቴል ነው ያቀረበው፣ ዘገባውን ይዘናል።
አንድ የሩሲያ ሰር ኤምአይ 26 አውሮፕላን በሞስኮ አየር ላይ ይታያል። ምንም እንኳ አሮጌ ሞዴል ቢሆንም ዋናው መሐንዲስ ፖፖቭ ግን የቴክኒኩን ዘመናዊነት በማድነቅ ይናገራሉ። እንደ እውነቱ ከሆነ አውቶማቲክ ሄሊኮፕተሩ ብቻውን ያለ ፓይለት ለመብረር ከፍተኛ ብቃት አለው ነው ያሉት። ይህ ሞዴል በውስጡ 82 የታጠቁ ወታደሮችን ሊይዝ ይችላል። ያ ብቻም አይደለም፣ የጦር ተሽከርካሪዎችንም የሚጭን ነው። ለዚህ መሰሉ ሄሊኮፕተር ቻይናም ፍላጎት አሳይታ ነበር። ፋብሪካው ግን ባለፉት 10 ዓመታት ከ50 በላይ አውሮፕላኖችን ለሸጠላት ለቬኔዙዌላ መስጠት ነው የፈለገው። ባለሥልጣኑ ሰርጂ ኦታፔንኮ ሄሊኮፕተሮቹን ለቬኔዙዌላ ለመሸጥ ምንም አይነት ገደብ የለብንም። ብቸኛው ገደብ የተባበሩት መንግስታት ድርጅት ማዕቀብና የአንዳንድ ተጻራሪ ኃይሎች ብቻ ነው። ስም ሳናነሳ በዚህ መልክ ብንገልጠው ይሻላል ነው ያሉት። የሩሲያ ባለሥልጣናት ሄሊኮፕተሮቹን ለቬኔዙዌላ ሲሸጡ ያደረጉትን ስምምነት ወይም ውል በግልጽ አይናገሩም። ሄሊኮፕተሮቹ የሚፈበረኩት ግን በደቡባዊቷ ከተማ ሮስቶቭ ሆኖ እስካሁንም ቬኔዙዌላ ውስጥ የሚንቀሳቀሱት በዚያው ስፍራ ነው። ሩሲያ አዲሱን የጥገና ፋብሪካ ቬኔዙዌላ ውስጥ እስከምታስመርቅ ድረስ ግን ወደዚህ ወደ ተጠቀሰው ስፍራ ማምጣት አስፈላጊ ሆኖ አልተገኘም። ዋናው የቴክኒክ ኃላፊ አሌክሳንደር ላቶትስኪ ይህን መሰል የጥገና ማዕከል ክልሉ ውስጥ ማዘጋጀት በእድሳትና በምርቃቱ ስነ ስርዓት ረገድ ያለውን ችግር ለማቃለል ይረዳል ነው ያሉት። ሩሲያ ይህን ዕቅድ ይፋ ያደረገችው የቬኔዙዌላን ፕሬዝዳንት የኒኮላስ ማዱሮን መንግስት በኢኮኖሚ በፖለቲካና በወታደራዊ ዘርፍ ለመርዳት ባላት ቁርጠኝነት እንደሆነም ይታወቃል።
ወደ ተከታዩ የመጽሔት ርዕስ እንሻገር። የእምነት ነጻነትን አሳቻና ስልታዊ በሆነ ሁኔታ ይረግጣሉ ሲል ዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ኮሚሽን 14 ሀገሮችን ልዩ ትኩረት ሊደረግባቸው የሚገባ በሚለው መዝገቡ ላይ አስፍሯል። ይህ ነጻ የእምነት ነጻነት ክትትል ተቋም ቻይናን እጅግ ረጋጭ በሚባሉ አገሮች ጎራ አስገብቶ ከ800,000 እስከ 2 ሚሊዮን የሚሆኑ ዊገር ሙስሊሞችን በማጎሪያ ሰፈሮች ውስጥ መያዙንና አንዳንዶቹም ሕፃናት ልጆች እየነጠለ ወላጆቻቸውን ያጡ ሕፃናት ማሳደጊያዎች ውስጥ ማስገባቱን አመልክቷል። የዲፕሎማሲ ጉዳዮች ዘጋቢያችን ሲኒ ሴን ከውጭ ጉዳይ ሚኒስቴር ያጠናቀረችውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
የእምነት ነጻነትን የመርገጥ ጉዳይ ሲነሳ ቻይናን የሚያክል ሌላ ሀገር የለም ብለዋል የእምነት ነጻነት ቃፊሩ ኮሚሽን አባል ጌሪ ባወር። በተለይ ደግሞ በዊገር ሙስሊሞች ላይ የቻይና መንግስት እየፈጸመ ነው ያሉትን እስራትና የስቃይ አያያዝ ይጠቅሳሉ።
በተጨማሪም በቲቤት ቡዲስቶች ላይም ቅራኔ አለው። በፋሉንጎንግ ላይም እንዲሁ በየቤቱ ያሉ አብያተ ክርስቲያንን ይቃወማል። አሁን ደግሞ በተመዘገቡ አብያተ ክርስቲያን ላይም እየዞረ ነው። ይህን ሁሉ የሚያደርገው ታዲያ በአንድ ምክንያት ነው። በማንኛውም ጊዜ ማንም ቻይናዊ ታማኝነቱ ወይም ልቦናና ቀልቡ ከኮሚኒስት ፓርቲው ሌላ ለሆነ ወገን እንዲሆን አይፈልግም። ያስፈራቸዋል። ስለዚህም ያንን ለማቆም ማድረግ የሚችሉትን ሁሉ ያደርጋሉ።
እነዚያን ቻይና ውስጥ ይፈጸማሉ የሚሏቸውን የበረቱ የእምነት ነጻነት ረገጣዎች ማን እንደሚመራቸው ወይም እንደሚያከናውናቸው የዩናይትድ ስቴትስ መንግሥት እንደሚያውቅ የጠቆሙት ኮሚሽነር ባወር ስማቸውን በዝርዝር እንዲገልጽና የቻይና መንግሥትም ዊገር ሙስሊሞቹንና ሌሎቹንም ነጻ እንዲለቅ ጫና እንዲያሳድር ጠይቀዋል። ናይጄሪያም በተለይ ካለፈው የአውሮፓ ዓመት አንስቶ የሃይማኖት ወይም የእምነት ነጻነት አያያዝ እየተበላሸ የመጣባት አገር መሆኗን ይኸው የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ጉዳዮች ኮሚሽን ገልጿል። ኮሚሽኑ የናይጄሪያን መንግሥት የሚከሰው በምዕመናን ላይ ወከባ፣ ሁከትና መድሎ ሲፈጸም ከፌዴራል እስከ ስቴቶችና በአካባቢ ደረጃ ያሉ ባለሥልጣናት ጆሮ ዳባ ልበስ በማለታቸው መሆኑን ሌላይቱ የኮሚሽኑ አባል ኦሪማ ባህርጋቫ ለቪኦኤ ተናግረዋል።
የመንግሥቱ አባላት ባልሆኑ የተለያዩ ክፍሎች ሁከት ሲፈጸም እያዩ ባለስልጣናቱ መታገሳቸውን ጨምሮ ባሉ ብዙና የተለያዩ ጉዳዮች ምክንያት ነው ናይጄሪያ ልዩ ትኩረት ሊደረግባቸው የሚገባ ሀገሮች ዝርዝር ውስጥ እንድትገባ የተደረገው።
በዓለም ዙሪያ ቁጥራቸው የበዛ የአምልኮ ቤቶችና ስፍራዎች ላይ የሚፈጸመው የሽብር ጥቃት እየጨመረ መምጣቱና አማኞችም እየተገደሉ መሆናቸውን ብዙዎቹ ኮሚሽነሮች ተናግረዋል። ዴሞክራቱ የሕዝብ እንደራሴ ጂም ማክጋቨርን በዚህ የኮሚሽኑ አባላት ሐሳብ ይስማማሉ።
በቅርቡ ካሊፎርኒያ ውስጥ የተፈጸመውን አሳዛኝ ጥቃትና ሌላም በአንድ ምኩራብ ላይ የተጣለ አደጋን ታዝበናል። በሙስሊሞች ላይ ጥቃቶች ሲፈጸሙ እናያለን። ዩናይትድ ስቴትስ ውስጥም በዓለም ዙሪያም እዚሁ ዩናይትድ ስቴትስ ውስጥ አብያተ ክርስቲያን የጥቃት ኢላማ ሲሆኑም እናያለን።
የአምልኮ ቤቶችንና ስፍራዎችን እንዲሁም በዓለም ዙሪያ የእምነት ነጻነትን መጠበቅ የዩናይትድ ስቴትስ የፖለቲካ ዓለም ከጫፍ እስከ ጫፍ የሚግባባበትና የሚስማማበትም ጉዳይ እንደሆነ ዴሞክራቱ ማክጋቨርንና ሌሎችም የተወካዮች ምክር ቤት አባላት የሆኑ ሪፐብሊካን ባልደረቦቻቸው ይናገራሉ።
አድማጮች፣ አሁን የፕሮግራም ማስታወሻ። ማስታወሻው በሌላ ቀን ወይም ቆይቶ የሚቀርብ አይደለም። ቀደም ብለን በመግቢያችን የጠቆምነውን የዕለቱን አብይ ርዕስ የተሰናዳ ነው። በቤንሻንጉል አካባቢ በመተከል ዳንጉራ ስለተፈጸመ ግድያ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ማምሻውን የሰጡትን መግለጫ የሚመለከት ነው። እንደደረሰን እናቀርባለን። የተሰናዳ ነው። የጠፋ አንጀት ፋታ የተገኘ ይመስላል።
አዎ መሰለኝ። ምን እናርግ ትላለህ?
ብርሃን እያስታወሰችን ነው። በተለያዩ ምክንያቶች ወትሮን ማድረግ ያልቻልነው እዚህ ሰዓት ወደ ሁለተኛው አጋማሽ ከመዝለቃችን በፊት የምናደርገው እያሳበቀ ይመስለኛል። ሙዚቃው
ግሩም ዜማ ነው። ማን ነው ብዬ አንተን አልጠየቅም።
የቆየ ተወዳጅ ዜማ ነው። ቆንጅት የማያውቁት ያለ አይመስለኝም። ዘመን ተሻግሯል። ትክክል። ምናልባት የቀረኝ የሚኖላት ሰው የማክሰኞ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች፣ አሁን ከመሸ ወደ ደረሰን አንድ ዘገባ እናልፋለን። ነገ በዲላ ከተማ ሊካሄድ የነበረ ሰላማዊ ሰልፍ ዛሬ ምሽት ተከልክሏል። ሰልፉ የተከለከለው የከተማው አስተዳደር ከፌዴራልና ከክልል መንግስት ደረሰኝ ባለው የደህንነት ስጋት ነው ተብሏል። አስተባባሪ ኮሚቴው መከልከሉን እንጂ ስለ መከልከሉ ግልጽ ምክንያት አላውቅም ነው ያለው። ዮናታን ዘብዴዎስ ተጨማሪ ሪፖርት ከዲላ አስተላልፏል።
በድላ ከተማ ሊደረግ የነበረው ሰላማዊ ሰልፍ የተከለከለው አመሻሽ 12 ሰዓት አካባቢ ነበር። ሰልፉ የተከለከለበት ምክንያት በግልጽ ባይታወቅም የከተማው አስተዳደር ለሰልፉ አስተባባሪ ኮሚቴ በጻፈው ደብዳቤ ከፌደራልና ከክልል የጸጥታ አካላት በደረሰ መረጃ መሰረት የደህንነት ስጋት አለብኝ በሚል ነው። ደብዳቤው ከፌደራልና ከክልል ጸጥታ በኩል በደረሰ መረጃ መሰረት ሰልፍ በተጠራ ህዝብ ላይ ጉዳት ለማድረስ የሚችል የጸጥታ ችግር ሊኖር ስለሚችል ለህዝቡ ደህንነት ሲባል ሰልፉ ላልተወሰነ ጊዜ ተራዝሟል ይላል። ይህንን በተመለከተም የሰልፉ ምክትል አስተባባሪ አቶ ታምራት ታደሰ እንዳሉት የሰልፉ ዓላማ የነበረው የተፈናቀሉ የገዲዮ ተወላጆችን በተቸገሩ ጊዜ ለደገፉና ከጎናቸው ለቆሙ አካላት ምስጋና ማቅረብና መንግስት ለጉዳዩ ትኩረት እንዲሰጥና የዜጎችን ህጋዊ መብት እንዲያስጠብቅ መጠየቅ ሲሆን በቀጣይም ትኩረት እንዲሰጠው ግፊት ማድረግ ነበር ብሏል። ከዚህ ውጪ ሰልፉ ሌላ ምንም ዓላማ አልነበረውም ያሉትም
ስለዚህ ያው በዚህ በእኛ አካባቢ ለተፈጠረው ጸጥታ ችግር በተለይ ከዚህ ከምስራቅና ምዕራብ ጉጂ በተፈናቀሉ ዜጎች ከአመታት በላይ ቆይተዋል። መንግስት መፍተውም ባለመፈለጉ ከፍተኛ የህዝብ ጩኸትና ፍላጎት ነበር ሰላማዊ ሰልፍ ለማድረግ። ከዚህ አንጻር ሰላማዊ ሰልፍ ለማድረግ ረዘም ባለ ጊዜ ታስቦበት በ13 ለማካሄድ ነበር ታስቦ የነበረው። በ13 ደግሞ አካባቢ አስተዳደር ሁኔታዎች ምቹ አይደለም በተለያዩ ፕሮግራም አለኝ በሚል ኤክስቴንድ ተደርጎ ነበር ለ23። 23 ደግሞ ከነሱ ጋር የተናበብን ከህዝቡ ላይም ደግሞ ሰላማዊ ሰልፍ ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ ህዝቡ የራሱን ስሜትና ድምፁን በሚያንጸባርቅ መልኩ እንደወጣ ግንዛቤ ተሰጥቶ ካለቀ በኋላ በዚህ በ12 ሰዓት ላይ በእርግጥ በጽሁፍ ከላይ በተሰጠው ትእዛዝ ነው በሚል ሰልፉ ነገ እንዳይተላለፍ ገዳ ደብዳቤ ተሰጥቶናል። በዚህ አጋጣሚ አጋጣሚ ይህን ሰልፍ በጉጉት ሲጠብቅ የነበረው የአካባቢ ህዝብ ዲሞክራሲያዊ ሰልፍ ወይ ደግሞ ዲሞክራሲያዊ ጥያቄ መጠየቅም ካለብን ህጋዊ ሆነ አግባብ ብቻ በመሆን ወጣቱ የራሱን ስሜት በመቆጣጠር በትዕግስት መንግስት የምለውን ነገር እንድጠብቅና በዚያ አጋጣሚ ነገ የሚሆነው ሰልፍ ባልታወቀና ላልተወሰነ ጊዜ በሚል መንግስት ያገደ መሆኑን ለመግለጽ ነው።
ህገ መንግስቱ ማንኛውም ዜጋ ሰላማዊ ሰልፍ ማድረግ እንደሚችል ይደነግጋል። በዛ ልክ ደግሞ እናንተ ተዘጋጅታችሁ ነበር፣ አሳውቃችሁ መፍቀድ ስልጣን ያለው አካል ባይኖርም ፍቃድ ተሰጥቷችሁ ነበር ወይም እውቅና ተሰጠው ሰልፍ ነበር እና ተከልክሏል የተባላችሁት እና የተከለከለበት ዋና ምክንያት እዛ ደብዳቤ ላይ ከተገለጸ ውጭ የምታውቁት ነገር አለ ወይ? መቼ ነበር የተፈቀደው?
እኛ እስከዚህ እስከ 10:01 ድረስ በእለቱ ለሰልፍ ዝግጅት እያደረግን ከመንግስት ጋርም እየተናበብን ነበረ የቆየ ነው እና ለእኛ ግልጽ አይደለም። በክልልና በፌደራል መንግስት ኤራው የስጋት ኤራ ነው በሚል አቅጣጫ ተቀምጦናል የሚል ነገር አለው። የተኛ ቦታ በማን እንዴት ነው ስጋት የተባለው ነገር ደግሞ በነበረን መድረክ በቂ ምላሽም ልናገኝ አልቻለም። ዞሮ ዞሮ አሁን ባለውን ደረጃ ህጋዊ የሆነ ደብዳቤ በእጁ ሰጥተዋል። በዛ አግባብ ያው ከመጠበቅ ያለፈ ምንም መፍትሄው ልናገኝ አንችልም። ነገር ግን ህዝቡ በጣም ተዘጋጅተዋል። ወጣቱ በራስ ተነሳስተው ዛሬ ከተማ ሲያጸዳ ነበር። ከገጠርም ከዙሪያው ህዝቡ ስለሚመጣ ስለነበረው ባነር ሲለጥፍ ነበር፣ ቲሸርት ሲያሳትም ነበር። ለህዝባችን በተለይ ካሳለፍነው 2010 ጀምሮ ለተፈናቀለ ዜጎቻችን፣ ለደረሱን ለኢትዮጵያውያኖች ሁሉ ምስጋና ለማቅረብ ነበር ዋናው አላሙ።
ሰልፉ እውቅና የተሰጠው ከ15 ቀናት በፊት ቢሆንም እንዳይደረግ ግን የተከለከለው ከሰዓታት በፊት ነው። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ገዲኦ ዞን ዲላም።
ዮናታንን ለዘገባው እናመሰግናለን። አድማጮች፣ ቀደም ብለን ወደ አስተዋወቅ ነው የዕለቱ አብይ ርዕስ ነው የምናመራው። ደርሶናል። በቤንሻንጉል አካባቢ በመተከል ዳንጉራ ስለተፈጸመ ግድያ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ማምሻውን መግለጫ ሰጥተዋል። አስቴር ምስጋናው በመግለጫው ዙሪያ ምን ልትነግረን ትችል ይሆን? ትዝታ በላቸው በስልክ አነጋግራታለች።
ዛሬ በባህር ዳር ከተማ የፌዴራልና የክልል የፖለቲካ አመራሮች እንዲሁም የጸጥታ አመራር አካላት የጋራ የሆነ በሀገራዊና ክልላዊ በሆኑ የጸጥታ ችግሮች በተቀናጀ ሁኔታ እንዴት መፍታት እንደሚቻል ሲመክሩ ነው የዋሉት። ውይይቱን በዚህ ነው ሲያካሂዱ የነበሩት። ከዚህ ውስጥ እንግዲህ አንዱ የተነሳው በሀገራችን በተለያዩ አካባቢዎች እንግዲህ ግጭቶች ሲፈጠሩም እንግዲህ በአማራ ክልል ደግሞ በብዛት እየታዩ ነው። በተለይ በአማራ ክልል በምዕራብና በማዕከላዊ ጎንደር ዞኖች እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን በሰሜን ሸዋ ዞን አካባቢ ያሉትን ሁሉ ጠቅሰዋል በውይይቱ እንደተነሱ። በተለይ ደግሞ ከሰሞኑ በቤንሻንጉል ጉሙዝ ክልል
እሺ፣ አስቴር፣ በቤንሻንጉል ክልል መተከል ዞን ዳንጉራ አካባቢ ስለተፈጠረው ግጭት ለይተው ተናግረዋል ምክትል ጠቅላይ ሚኒስትር ደመቀ መኮንን። ስለ እሱ ምን ልትነግሪኝ ትችያለሽ?
አዎ፣ እንግዲህ በቤኒሻንጉል ጉሙዝ ክልል በዳንጉራ አካባቢ የተከሰተውን ግጭት አስመልክቶ በርካቶችን እንዳስቆጣ በጣም አስገራሚና በጣም የሚያበሳጭም ነው ያሉት። እንግዲህ በዚህ አካባቢ የተከሰተውን ችግር ለማረጋጋት መንግስት እርምጃ እየወሰደ የመንግስትን ጣልቃ ገብነት በሚያስፈልጉ ቦታዎች ላይ ጣልቃ እየገባና ተጨማሪ ኃይሎችንም እየመደበ አካባቢውን ሰላም እንዲሆን እያደረገ ነው ያሉት።
በቤንሻንጉል በመተከል ዞን ዳንጉራ አካባቢ በተፈጠረው ድርጊት የነዚህ ቤተሰቦች የነዚህ አካባቢ ተወላጆችና በተለያየ መልክ በማህበራዊ ግንኙነት የተሳሰሩም ሆነ ከዚህ ጋር በተያያዙ ምክንያት ዜጎች በእጅጉ ተበሳጭተዋል። ዜጎች በእጅጉ አዝነዋል። ከዓለም እስከ ዓለም ያስደመመ ቁጭትና ሀዘን ተገልጿል። እውነት ነው። ዜጎች ለእንጀራ ብለው በሄዱበት አካባቢ እንዲወድቀው ሲቀሩና ቤተሰብ ሲበተን፣ ህጻናት በማያውቁት ዓለምና ድርጊት እንዲወድቀው ለጨካኝ ድርጊት ሲዳረጉ፣ ሁሉም ቢብሰከሰክ፣ ሁሉም ቢያዝንና ሁሉም ስሜት ቢገዛ የሚጠበቅ ነው፣ አይፈረድባቸውም። ነገር ግን ወደ መፍትሄው ስናመራ ጥፋትን በጥፋት አይደለም። አሁን የተፈጠረውን ስሜታዊ ሁኔታ በስሜት ሌላ ምላሽ ለመስጠት አይደለም ማሰብ ያለብን። በዚህ ላይ የተሳተፉ አካላትን የትኛውም ከየትኛውም አካባቢ ከየትኛውም ብሔር ከየትኛውም ማህበረሰብ ይሁን በህግ ተጠያቂ እንዲሆን መንግስት ጠንካራ እርምጃ መውሰድ አለበት። አመራር አካላት ይህን ያባባሱ ወደ ዘውግ ተጠግተው ይህንን ያቀጣጠሉ ጉዳዮች ካሉ እየተጣራ እርምጃ መወሰድ አለበት። ለዚህ ሊያጣራ የሚችል ኃይል ስምሪት ተደርጓል።
በተለይም እንግዲህ ምንም ጉዳዩ በጣም የሚያሳስብና የሚያስቆጭም ቢሆን ህዝብ የራሱን እርምጃ እንዳይወስድ የጠየቁበት ሁኔታ አለ። ስለሱ ምን ልትገልጪልን ትችያለሽ?
አዎ፣ ምክትል ጠቅላይ ሚኒስትር እንግዲህ አቶ ደመቀ መኮንን እንደተናገሩት የህግ የበላይነትን የማስከበር ኃላፊነት ያለበት መንግስት ነው። ስለዚህ ህብረተሰቡ ችግሮች ወይም ግጭቶች ሲፈጠሩ በሰከነ መንገድ ነው መመልከት ያለበት። ጥፋትን በሌላ ጥፋት ለመመለስ የሚደረገው ሩጫ ሌላ ጥፋትን ነው የሚያመጣና መፍትሄም ሊሆን አይችልም ነው ያሉት።
ዋናው መፍትሄ የህግ የበላይነትን ማረጋገጥ ነው። ይሄ እንዳይደግም ማድረግ ነው። ከዛ በላይ ግን በተፈጸመ ጥፋት ላይ ከሆነ አካባቢ ተጠራርተንና ተንቀሳቅሰን መልሰን ወደ ሌላ ጥፋት እንሰማራ ብለን ብንወስድ በእውነት ይሄ ሌላ ጥፋትን ማስረዘምና መጎዳዳትን በዚህ ታሪካዊ በዚህ ዘመን ውስጥ ሌላ ጥቁር ጠባሳ ያመጣል መፍትሄ ያመጣ ካልሆነ በስተቀር ሌላ የሚያመጣው ነገር የለውም። የዛሬው የመከላከያ አካላት፣ የፌዴራል ፖሊስ፣ የክልሉ ከፍተኛ አመራር አካላት እና የሚመለከተው ሁሉ ተሰባስበን የመከርነው ተልእኮ የሰጠነው ከአጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። ይሄ ዛሬ ብቻ ተሰርቶ የሚያልቅ አይደለም። የአፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንዳካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዌ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታደጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ የዛሬው ውይይት አጠቃላይ አቅጣጫው ከዚህ ዘለግ ብሎ ደግሞ እንዳገር የምንከተለው ፍኖተ ካርታ ይህንን የተመለከተ እንደሆነ ለመግለጽ ነው።
አሁን በአካባቢው ስላለ ሁኔታስ ቀደም ብለውም ቢሆን የገለጡት ነገር አለ? እንዴት ነው ዛሬ ተረጋግቷል በንሻንጉል አካባቢ ያለው ሁኔታ?
አዎ፣ እንግዲህ አካባቢውን ሰላም ለመመለስ ተጨማሪ ኃይል በአካባቢው እንደገባና እንዲሁም ደግሞ የቤኒሻንጉል ጉሙዝ ክልልን እንደገና ከአማራ ክልልም የተውጣጡ የመንግስት አመራር አካላት ወደ ቦታው ተንቀሳቅሰው የማረጋጋቱን ስራ እየሰሩ እንደሆነ ነው የተናገሩት።
አመሰግናለሁ አስቴር።
አመሰግናለሁ ትዝታ።
በቤንሻንጉል አካባቢ የተፈጠረውን ሁኔታ አስመልክቶ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ማምሻውን የሰጡትን መግለጫ የተንተራሰ ዘገባ ነበር የተከታተላችሁት። አድማጮች፣ አሁን በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን ይቀጥላል። አስተናጋጆች አሉላ ከበደና
ቆንጂት ታየንን ለሁለተኛው አጋማሽ ስርጭት ወደ ተሰናዱ ዝግጅቶች ይሆናል የምናልፈው። ቀዳሚው የምሽቱ ቅንብር ሐኪሞን ይጠይቁ። ሐኪሞን ይጠይቁ በእንግሊዝኛው ኮለን በመባል የሚታወቀውን የደንዳኔ ወይም የትልቁን አንጀት ካንሰር አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተጀመረ ቅንብር ነው። ለምሽቱ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን ዶክተር ከበደ ቤኛ በዩናይትድ ስቴትስ ሜዮ ክሊኒክ የካንሰርና የስነ ደም ሕክምና ልዩ ባለሙያ ናቸው። ያወያያቸው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ዛሬ የመጨረሻውን የባለሙያውን ማብራሪያ ክፍል ይዞ ቀርቧል።
እንግዲህ አንዳንድ ነገሮች የኮለን ካንሰር እድገቱ ተፋጥኖ የሚያድግ አይነት ካንሰር አይደለም። ለምሳሌ ፖሊፑ በሚወጣበት ጊዜ ካንሰር ነው ከተባለ ሐኪሙ የዛሬ 3 ዓመት ወይም የዛሬ 2 ዓመት እንደገና ኮሎኖስኮፒ መስራት አለብኝ ብሎ ሊመክር ይችላል። ነገር ግን ዝምኑ አይነት ነንማልግናት ነው የምንለው ቤናይን ከሆነ ካንሰር ያልሆነ በሂስቶሎጂ ከሆነ ግን 5 ዓመት ወይም 10 ዓመት ይህም ሪኮመንድድ የሚደረገው ባለፉት 30 ወይም 40 ዓመታት ጥናት ተደርጎ ነው። እንደዚህ አይነት ካንሰር ያለባቸው ሰዎች 5 ዓመት ወይንም 10 ዓመት ውስጥ እንደገና ቢሰራ ቀስ ብሎ የሚያድግ የሚመጣ ስለሆነ ከ5 እስከ 10 ዓመት ያለው ጊዜ ይልቃል ተብሎ ይነገራል። ነገር ግን ለምሳሌ ሀይ ሪስክ ግሩፕ የሚባሉ አሉ። ከአሁን በፊት ቤተሰቦቻቸው የኮለን ካንሰር ያለባቸው በተለይ እድሜያቸው ከአርባ ዓመት በፊት ሆኖም ማንኛውም የቅርብ ዘመድ አባት፣ እናት፣ አጎት፣ አክስት ኮለን ካንሰር ካለባቸው እነሱ ደግሞ የተለየ አይነት ሪኮመንዴሽን አላቸው። ቅድም የነገርኩ የሚሆነው ለአብዛኛው ህዝብ ነን ሃይ ሪስክ
በከፍተኛ ደረጃ የመጋለጥ እድል ለሌላቸው
ነው።
የቤተሰብ ታሪክ ካለ በዘር የመወረስ እድል ላላቸው ግን የተለየ ምክር ያስፈልጋል እያሉ ነው።
አዎ የተለየ። ይህም እንለውም አብዛኛው እንግዲህ አብዛኛው ጥናት የተካሄደው እዚህ በዌስተርን ወርልድ ነው። አፍሪካ ሌላ ሪኮመንዴሽን ሊያስፈልገው ይችላል። ብዙ ጊዜ የምናወራው በምዕራብ ያለውን ሪኮመንዴሽን ነው የማወራው።
መልካም ዶክተር ከበደ፣ እንግዲህ እነኚህ አጋላጭ ከሆኑ ሁኔታዎች ጋር የሚዛመዱ ጉዳዮችን ገልጸዋል። አንዱ ቀደም ብሎ የጠቀሱት በዘር ሐረግ የቅርብ ቤተሰብ ከዚህ ቀደም ተጋልጦ መሆኑ የሚታወቅ ከሆነ ሌላኛውም አሁን በምርመራው ሂደት ውስጥ ያለውም ሰው ሊጋለጥ ይችላል የሚለውን ከፍ እንደሚያደርገው ጠቁመዋል። ሌሎች ምን አጋላጭ ሁኔታዎች አሉ? ምን አይነት ሁኔታዎች ይበልጥ አንዱን ከሌላው ለኮለን ካንሰር የመጋለጥ እድሉን ከፍ ያደርጉ ይሆን?
አዎ ልክ ነህ። ይሄ ደግሞ አንዳንድ አሶሲሽንስ እና ደግሞ በኤፒዲሞሎጂካል ጥናት መሰረት ለምሳሌ የምግብ አይነታችን ብዙ ጊዜ ፍራፍሬና ቅጠላቅጠል የማይመገብ ሰው ገለባው የተለየ ወጣለት ሪፋይንድ ሆነ
ተፈትሎ ገለባው ተለይቶ የውስጡ ብቻ ለምግብነት በሚውልበት ጊዜ አደጋው ይጨምራል እያሉ ይመስለኛል እያነሱ ያሉት።
አዎ ልክ ነህ። እሱ ነው ትልቁ እንደውም ብዙ ጊዜ ያለው። አሁንም ቢሆን ግን ቀጥተኛኛ የሆነ ምክንያት ሳይሆን ይገናኛል።
አጋዦች ናቸው
ይባል። አጋዦች ናቸው። ለምሳሌ ሲጋራ ማጨስ ላንግ ካንሰር ያመጣል ማለት እኮ ማንም ፕሩቭ ያደረገው ሰው የለም። ነገር ግን አሶሲሽን ነው። ልክ እንደዛው ፍራፍሬ አለመብላት፣ ሆድ ቁርጠት ብዙ ጊዜ ያለባቸው ሰዎች ቅጠላቅጠል አለመመገብ፣ እነዚህ የኮለን ካንሰር እንትኖችን ይጨምራሉ ተብሎ ይታመናል።
መልካም። እንግዲህ አጋላጭ ሁኔታዎችን ተመልክተናል። ምግብ ሁኔታ በደንብ ተፈትጎ የተለየውም ብለዋል። ገለባው ጋራ ለምግብነት የሚቀርብበት አንዱ ጠቃሚ እንደሆነ አመላክተዋል። መከላከያውን ገፋ አድርገን እንመልከት። ብዙ ጊዜ አንድ ህመም ከመምጣቱ በፊት የሚደረጉ ወይም በህሙማኑ በራሳቸው የሚወሰዱ እርምጃዎች ቀዳሚዎቹ አማራጮች ናቸውና ቀደም ብለን በተጓዳኝ ካዩዋቸው ነጥቦች ውጪ በመከላከሉ ረገድ ህሙማን እንዲያስቧቸው ከግምት እንዲያስገቧቸው የሚገለጹ ነገሮች ይኖሩ ይሆን?
ያው ልክ ሌሎች አይነት ህመሞች ሄልዝ ስታይል ይሉታል። በተቻለ የአካል እንቅስቃሴ ማድረግ፣ አለማጨስ፣ በተቻለ መጠን ክብደትን መቆጣጠር፣ የምንመገበው ምግብ ደግሞ ከተቻለ ፍሩትና ቪጅተብል የሚጨምር ማድረግ፣ በተጨማሪም የሚቻል ከሆነ ደግሞ ቅድም የተናገርናቸው ክሊንግ ቴስቶቹ
የምርመራ ዘዴዎች
እነሱን ማተኮር ያለብን። ምክንያቱም እስካሁን ድረስ የታወቀው የምርመራ ዘዴ የሚደረገው እኮ ኮለን ካንሰር እንደ መከላከል ማለት ነው። ምክንያቱም ፖሊፑ ካለ ካንሰር ከመቀየሩ በፊት ስለሚወጣ እሱም እንደ መከላከል ነው የሚታየው። እነዚህ ነገሮች ላይ ነው ማድረግ በደንብ ማሰብ ያለብን። የተለየ ወይንም አንድ ስፔሲፊክ የሆነ ምግብ ኮለን ካንሰርን ለመከላከል ይረዳ ብሎ መጠቀም ትንሽ ሊያሳስብ ይችላል እና ማወራው የለኝም ስለሱ።
መልካም። ጤናማ የኑሮ ዘይቤን አስመልክተው የአካል እንቅስቃሴ አስፈላጊነትን ለሌሎች ህመሞችም እንደሚመከረው ሁሉ በብቸኝነት ባይሆንም ይረዳሉ በሚል ከጥንቃቄ ጋር አስረድተዋል። አንድ ቀላል የመድኃኒት አይነት በተለይ የኮለን ካንሰር የሚያሰጋቸው ሰዎች ፖሊፕስ ያሏቸው እጢዎች ከታዩ በኋላ አስፕሪን የሚባለውን የመድኃኒት አይነት ይመከራል። የቱን ያህል ዛሬም ድረስ ተቀባይነት አለው?
አዎ እሱ ቅድም ያልኩ አሶሲሽን ነው። እንግዲህ አሶሲሽን በአማርኛው ትርጉም ስላጣሁለት ነው።
ዝምድና
ነው የታየው። ይሄም እንደ መሰለ እዚህ አሜሪካን ሀገር ውስጥ ጥሩ የሚባለው ለምሳሌ ፊዚሽያንስ ሄልዝ ስተዲ፣ ነርስስ ሄልዝ ስተዲ፣ እነዚህ ወደ 50,000-100,000 የሚሆኑ ሐኪሞች ነርሶች ለረጅም አመት ፎሎ ያደርጓቸዋል፣
ይከታተሏቸዋል።
ምን አይነት ምግብ እንደሚወስዱ፣ በቀን ስንት ፍሩት እንደሚበሉ፣ በቀን ስንት ቅጠላቅጠል እንደሚበሉ፣ ምን አይነት እንደሚወስዱ ፎሎ ስለሚያደርጓቸው ያ ስተዲ ከረጅም ጊዜ በኋላ እነዚህ አስፕሪን የወሰዱት ነርሶችና ሐኪሞች እነሱ ላይ የኮለን ካንሰር ኢንሲደንስ ስላይትሊ ሎወር ነው። በዛ ምክንያት ምናልባት አስፕሪን መውሰድ የኮለን ካንሰርን ሊከላከል ይችላል የሚል ቲዮሪ ነው ያለው እና ፕሩቭን አይደለም ግን ሐኪም እንዳትወስድ ብሎ ካላለው በስተቀር በቀን አንድ ቤቢ አስፕሪን የሚባለውን መውሰድ ለዚህ ብቻ ሳይሆን ለተለያዩ ነገሮች ይጠቅማል ብዬ አስባለሁ።
መልካም። ከመጨረሻው ጥያቄ ላይ ደርሰናል።
ግራ ቀኝ የሚነሱትን ነጥቦች ተመልክተዋል። ዶክተር ከበደ ይህ ሁሉ ተብሎ አንድ ሰው ለካንሰር መጋለጡ ከታወቀ በመጀመሪያ ካንሰር ይታከማል ወይ? የኮሎን ካንሰር በህክምና ሊዳን የሚችል በሽታ ነው ወይ? ከሆነስ ምን አይነት የህክምና አማራጮች አሉ? መቼስ ነው የህክምና ውጤት ከፍ የሚለው?
አዎ ይህ ኮሎን ካንሰር እንደውም እስካሁን ድረስ ካሉት ካንሰሮች ምንድነው መዳንና መታከም የተለያዩ ነገሮች ነው። መታከም በሁሉም አይነት ደረጃ ላይ የሚገኘው ኮሎን ካንሰር መታከም ይችላል። መዳን ግን ብዙ ጊዜ እንደውም የካንሰር ሐኪሞች መዳን አናወራም መኖር ነው እንደምናወራው ሪሚሽን። እዚህ ላይ ኪዩር የሚባለው መዳን በኮሎን ካንሰር ውስጥ በጊዜ ከተገኘ ብዙ ጊዜ እስከ ስቴጅ ምንላቸው ከስቴጅ 1 እስከ ስቴጅ 4 በአንደኛ ነው ደረጃ ያሉትን ኮሎን ካንሰሮች ኪዩር ነው የሚባለው።
ሙሉ በሙሉ መፈወስ?
አዎ ሙሉ በሙሉ መፈወስ ነው። ምክንያቱም ቆርጠህ ካወጣኸው ሌላ ተጨማሪም መድኃኒት መውሰድ ላያስፈልገው ይችላል። ለዚህ ነው እድሜው ከ40 ዓመት ወይም ከ50 ዓመት በላይ የሆነ ሰው ከቻለ ወይንም በነጃነት በሽታ የቤተሰብ ታሪክ ያለው ስክሪኒንግ ቅድሚያ ምርመራ አለበት ተብሎ የሚመከረው። ምክንያቱም በሽታው ሳይሰራጭ ከተገኘ መዳንን ስለሚያመጣ ይህ አንደኛው መንገድ ነው። ነገር ግን ኮሎን ካንሰር ደግሞ ግድግዳውን በስቶ ካብ ያሉትን እጢዎች ከጨመረ ወይንም ከግድግዳው ወጥቶ ጉበቱን ሌሎች የሰውነት ክፍሎችን ከነካ ትሪትመንት አለው ነው። በተለይ ባለፉት 10 እና 15 አመታት የሚገርም አይነት ነው። በየአመቱ አዳዲስ መድኃኒቶች አሉ። በዛም ምክንያት ኮሎን ካንሰር ያለባቸው በሽተኞች በተለያየ ደረጃ ቢሆኑም መታከምና እድሜያቸውን ማራዘም ይችላሉ።
ፈጥኖ ከታወቀ ይረዳ የሚችል መዳን የሚችል ነው። ስለዚህ ተስፋ የሚያስቆርጥ አይደለም። ካንሰር ሲባል የሞት ፍርድ እንደተሰጠ ተደርጎ የሚወሰድበት ነው በአመዛኙና የኮሎን ካንሰር በጊዜው ከተደረሰበት መዳንም መፈወስም ይቻላል። ካልሆነም በህክምና እንዳለበት ሁኔታ ይረዳል ነው መደምደሚያው።
አዎ እንደዛ ማለት ነው።
ዶክተር ከበደ ቤኛ የካንሰር ሐኪምና የደም ህክምና ጉዳዮች ልዩ ባለሙያ ለተከታታይ ውይይታችን ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከት ርዕስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ
ስለተገኘን እንግዲህ በጣም አመሰግናለሁ።
አድማጮች ዶክተር ከበደን እናመሰግናለን። ይህ ፕሮግራም ቀደም ሲል በተከታታይ ቀርቦ የመጨረሻውን ክፍል በልዩ ልዩ ዝግጅቶች ምክንያት ማቅረብ ሳንችል ዘግይቶ የቀረበ መሆኑን ለማስታወስ እንወዳለን። ሌሎች በርከት ያሉ ጥያቄዎቻችሁ ደርሰውናል፣ በተከታታይ በሚኖሩ ፕሮግራሞችም እናቀርባለን። ቆንጅት፣ አሁን ወደ መጨረሻው ቅንብራችን
ማብራሪያውን የሰጡንን ዶክተር ከበደን በጣም አድርገን እናመሰግናለን። ትልቅ አገልግሎት ነው ለማህበረሰቡ።
ልክ ነው። ዛሬ ደግሞ ይልቁንም ቆንጂት፣ የካንሰር ሁኔታ ማህበረሰብ ውስጥ እያሳሰበ ቁጥሩም እያደገ መጥቷል። በሁሉም የካንሰር አይነቶች ጥያቄዎች ይደርሱናል። አንዱም ከአንዱ ይብሳል ማለት ቢያስቸግርም በጣም እየተለመደ ምናልባትም ምክንያቱ በማይታወቅ ሁኔታ እየጨመረ ነው እና ተደጋግሞ ጥያቄዎችም ይደርሳሉ። እንግዲህ እንደ
መረጃውን ማግኘቱ ይጠቅማል በጣም። እናመሰግናለን። አንተንም አሉላ
አመሰግናለሁ። ቆንጂት፣ ወደ መጨረሻው አንቺ ብትወስጂን
የመጨረሻው ዝግጅት የስፖርቱ
ከስፖርቱ በፊት የንግድና ምጣኔ ሀብት እናስቀድም።
አሁን ንግድና ምጣኔ ሀብት ነው የሚቀርበው። አዘጋጅና አቅራቢ ሰሎሞን አባተ።
የሰሞኑ የኢትዮጵያ ንግድ በተለይ መደበኛው ንግድ ግለት የተስተዋለው የበዓሉን ግርግርና የዋጋ ክርክር ሲያስተናግዱ በሰነበቱት ገበያዎች ላይ ነበር። ከትናንት በስቲያ በነበረን የበዓል ምሽት ዝግጅት ላይ እንዳስተዋላችሁት የሸቀጦች፣ የእንስሳትና ሌላውም የበዓል አስቤዛ ኑሮ መሰንበቱን በየአካባቢው ያሉ ሪፖርተሮቻችን ነጋዴውንም ሸማቹንም እያነጋገሩ ከየገበያው ዘግበዋል። ለዚህ ምሽት ደግሞ ከሌላው አካባቢ ባልተለየ ሁኔታ የብዙ አቅርቦት ዋጋ እንደናረ ሰው በተናገረባቸው የባህር ዳር ገበያዎች ላይ አስቴር ምስጋናው ያደረገቻቸውን ልውውጦችና ትዝብት አዳምጡ።
ራሱ 19 አስቤ ነው ድንግልን ስጋ ያዙ ነው ማለት
ዋ ላሽቶ ማለት 18 ታሽቶ
አልሽቶ።
እስኪ ስምህን እንገለጽልኝ።
ፈንታውን እባላለሁ።
እንዴት ነው ገበያው?
በጣም ውድ ነው። አሁን ካየነው በጣም ውድ ነው። ፍየል 40 እየተሸጠ ነው።
4500 ብር እየተሸጠ ነው። እስከ 5000 ባለው እየተሸጠ ነው። እና በጣም ውድ ነው። ከበጉ ፍየሉ አሁን በጣም ውድ ሆኗል።
ካምናው ተመሳሳይ ወቅት ጋር ሲነጻጸር
አረ በጣም ልዩነት አለው። የ2000 ብር የ3000 ብር ልዩነት ነው ያለው። በጣም ውድ ነው።
አንተ ስንት ነው የምትመጨረሻው?
38 ልዩዋል።
ምን ከሰው?
38
ይሄነው 38 የሚያወጣ? አዎ አላወጣ። የሚከራከራይ ኮስ ነው። እናንተ አይደላችሁ ዋ እስትየው ይህም በቃ አሁን የሚያስበት ባለ እንጀራ አለ። እስትየው ንሳ።
እሺ በሊቅ ነህ።
እስቲ ስምህን ንገረኝ እና ምንድን ነው የምሸጠው?
ዝናቡ ኑርልኝ ይባላለሁ። በጎች ነው የምሸጠው።
እንዴት ነው ዘንድሮ ገበያ?
ገበያው ምንም አይደለም፣ ምንም አይልም። በጎ ነው። ያው ትንሽ ኑሮ ውድነትም ነበረ፣ የፍርሽካ ምናምን ውድነት የቀለቡ፣ ገበያውም አይከፋም፣ በጎ ነው።
ብዙ ሰዎች ያው የፍየልም የበግም ዋጋ በጣም ተወደደብን እያሉ እያማረሩ ነበር እና ጨምራችኋል ካምናው ተመሳሳይ ወቅት ጋር ወይስ አልጨመራችሁ?
የተወሰነ ጭማሪ አለው። ጭማሪ የኖረበት ምክንያቱ ደግሞ ፍርሽካ በፊት የበጎች ቀለብ 300 ከፍተኛ ነበር፣ አሁን ግን 4 ደርሷል ፍርሽካ። ስለዚህ ያላዋጣን ስላለ ጭማሪውም ታይቷል። እኛም የጨመርን ለዛ ነው።
100 ብር በፉርሽካ ላይ ጭማሪ ካለ እናንተ በበግ ላይ ስንት ነው የምትጨምሩ?
ያ እንደ ጊዜው ብዛት ነው የሚደልብበት ጊዜ።
አይ አሁን እኮ ሰዎች እያሉኛሉ ካምናው ተመሳሳይ ወቅት ጋር ስናወዳደረው የ2000 ብር ለውጥ አለ እያለ
ይህንን ያላምንበት ነው።
የ2000 ብር በግ ለውጥ
ስንት ስንት የሚባሉ ናቸው? አሁን እነዚህ በጎች
ከኔ በጎች ያሉት መሸጫ 3000 ብር ያለ ከፍተኛ
ስትጠራው
ተሶስት 33 3002 በሶስት የሚሸጡትን እንደዛ ነው የምጠራቸው። እዛ በታች ዝቅተኛ ያለኝ 2400 አለኝ፣ 2500 አለኝ። እነዚያን ከ28 2008 ምናምን እጠራቸዋለሁ።
ይሄ ዶሮ ስንት ነው?
የሶስት
ዶሮዎች እያየሁ ነው። እና ዋጋቸው ከስንት እስከ ስንት ነው? ትንሹ ስንት ነው? ትልቁ ስንት ነው?
ከፍ ያለው ያ እንደ ዶሮ ነው። 3 ከ10 ከ20 3ም ይሸጣል።
መጠናቸው ያነሱ ዶሮዎችን ስንት ነው የሚሸጥ?
250 ይሸጫል ነው።
አልተወደደም
ዘንድሮ ዶሮ በጣም ውድ ነው። ስንገዛውም ያ በውድ ነው የገዛ ነው።
ስምሽ ንገሪኝና የዘንድሮ የገበያ ዋጋ እንዴት ነው?
ስሜ አልማዝ ሊዮ። ገበያው አሪፍ ነው ከበፊቱ። ዛሬ ዘንድሮ የተሻለ ነው። እውነት
ዋጋ
ማለት ነው።
በርካታ ሰዎችን አነጋግሬ ያለው ዘንድሮ በጣም ዋጋ ጨምሯል፣ ሻጮችም ዋጋ ጨምሯል እያሉ ነው።
ከነጋዴው ነው ነጋዴው ነው እንጂ ቀጥታ የሚመጣው አርሶ አደሩ ደህና ነው ገበያ።
ስሜ መልሽ ሞላ እባላለሁ።
ዶሮም እንቁላልም እየገዛሽ ነው ያገኘሁሽ። እና እንዴት ነው የአመት በዓል ገበያ?
ምንም አይልም። ያው ዶሮም ገዝተናል እንቁላልም እየገዛ ነው።
ዶሮ ስንት ነው የገዛሽ?
280 ብር።
ጥሩ ነው።
ምንም አይልም። አመቱ ያደረሰን።
እንቁላል እሳ ስንት እየገዛሽ?
እንቁላል 4 ብር እየገዛ ነው።
ማሪያ ሳይቷል በዓል ምክንያት በማድረግ
350 ነበር፣ አሁን 50 ሳንቲም ጭማሪ አለ።
መልካም በዓል
ለሁላችሁ።
ማርና ቅቤ ገበያ ውስጥ ነው ያገኘው። እስኪ ስምህን ግለጽልኝ።
ልክ ያፍታሙ እባላለሁ። ያው እንግዲህ ዛሬ እንደምታዩት ማርና ቅቤ ገበያ ብዙም ቀዝቀዝ ያለ ነው። ምክንያቱም ከዚህ በፊት ከሳምንት ከና ከሶስት ቀን ከአራት ቀን በፊት ስለወሰዱ ቀድሞ መነጠር ስላለበት ዛሬ የዶሮና የበግ ስለሆነ ነው ዛሬ ለዛ ነው የቀዘቀዘው።
የቅቤ ዋጋስ ጨምሯል ወይስ ቀንሷል? እስኪ በደረጃ ላይ
ዋጋ ጨምሯል። አሁን በዓልን በተመለከተ ጨምሯል። አንደኛ ለጋ ቅቤ የሚባለው 220 ድረስ ነው የሚሸጠው፣ 220 230 ሁለተኛ ደግሞ መካከለኛ የሚባለው ነው እስከ 200 ድረስ ነው። በሳሉ 170 ድረስ ይሸጣል። ያው ባሉን በተመለከተ ሱዘነ ነገር ጭማሪ አለው። ማር የዳቦ 180 190 ድረስ ነው። የጠጅ ደግሞ 160 ድረስ ነው ሸጠው ያለ ነው። ያው በተወሰነ መልኩ ትንሽ ጭማሪ አድርጓል።
ካምናው ተመሳሳይ ወቅት ጋር ሲነጻጸር እንደው በምን ያህል ጨመረ ብትል?
ሰነ 20-30 ብር ጭማሪ አለው።
መልካም በዓል
እሺ። ለሁላችን ላለው አመሰግናለሁ።
ይህ ጥፊ ስንት ነው?
10 ብር።
እንደምን ዋልሽ?
እግዚአብሔር ይመስገን።
እንዴት ነው የጨፌ ገበያ?
አሪፍ ነው።
ብዙ ሸማች አለ ዛሬ?
አዎ በጣም።
ይሄ አንድ ስሩ ጨፌ አሁን ስንት ነው የሚሸጠው?
5 ብር።
አልተወደደም?
አልተወደደም
ነው። በዓል ስለሆነ
የግድ ነው። ያው ልናገኝ ስለሆነ መጠኑ ይቀንሳል።
ሰው ይከራከራል?
ይከራከራል እንጂ ደንብ አይደለማ።
መልካም በዓል
ለሁላችሁ።
መልካም የትንሳኤ በዓል ተመኘውላችሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባውም ለመልካም ምኞትሽም። ድሬዳዋ ላይም የውድነቱ ነገር ከዚያ የተለየ አልነበረም። አዲስ ቸኮል በበዓሉ ምሽት ዘገባው ላይ ጠቁሟል። ውድ ነው፣ ውድ ነው፣ ሁሉም ነገር ንሯል፣ ጨው ሆኗል በዘያዊ አገላለጽ።
ይህ የዋጋ ጭማሪ እንዴት ሊከሰት ቻለ? ምንስ መደረግ አለበት ብለን በቢዝነስ አስተዳደር የሁለተኛ ዲግሪ የሰሩትንና የቪታ ውሃ ሽያጭና ገበያ ጥናት ኃላፊ የሆኑትን አቶ ሰለሞን ብዙነን አናግረናቸው ነበር።
እንግዲህ በትክክለኛ መንስኤው ይሄ ነው ለማለት ጥናት ያስፈልጋል። እርግጠኛ ለመሆን ግን ከዚህ ከባል ጋር ተያይዞ በአብዛኛው የሚከሰተው የዋጋ ጭማሪ በየጊዜው የሚከሰት ነው። በተለይ ደግሞ ዘንድሮ በጣም ከፍተኛ ጭማሪ ነው ያሳየው እና አንደኛው መንስኤ ብዬ የማስበው በገበያ ውስጥ ተወዳዳሪ ሆኖ በተመጣጣኝ ዋጋ አማራጭ ምርት የሚያቀርብ አለመኖር። ለምሳሌ የሸማቾች ማህበር አለ። ይሄ የሸማቾች ማህበር በዓሉን ታሳቢ አድርጎ ዝግጅት አድርጎ እነዚህን በበዓል ወቅት ሊጨምሩ የሚችሉ ምርቶችን ከእንስሳትም ጋር ከዶሮም ጋር የተያያዘ ነገር ተዘጋጅቶ ይህን ነገር የማቅረብ አማራጭ ቢኖር ኖሮ ይሄ የዋጋ ጭማሪ እዚህ ደረጃ ላይ ላይደርስ የሚችልበትና በተለይ ለተጠቃሚው አማራጭ የሚሆንበት እድል ነበር። ሌላው እንግዲህ በዓሉን እንደ ጥሩ አጋጣሚ የመጠቀም ፍላጎት ያለ ይመስለኛል። ለዚህም አንድ መነሻ የሚሆነው በተለያየ መልኩ በበዓል ወቅት ከፍተኛ ዋጋ ጭማሪ እንደሚደረግ ቀደም ሲል የሚታዩ ምልክቶች ነበሩ። እነዚያ ምልክቶች ቀስ እያለ በተለይ በነጋዴው ማህበረሰብ በኩል ይህን እድል ለመጠቀም የሚታዩ ጥረቶች ነበሩ። ይሄ ዋጋውን ወደዚህ ደረጃ እንዲያባብስ ያደረገው ይመስለኛል።
አንዳንድ የኢኮኖሚ ባለሙያዎች የገበያ ግምት ወይም ስፔኩሌሽን እንደዚህ ለዋጋ መናር በራሱ መንስኤ ይሆናል ይላሉ። እኛም ላይ ደግሞ ምናልባት ሶሻል ሚዲያ ይከታተሉ ከሆነ ከሳምንት በፊት ጀምሮ በሬ 98,000 ብር ተጠየቀበት እየተባለ ሲነገር ነበረ። እዚህ ድሬዳዋም ላይ ደግሞ አሁን ከ240-280 በኪሎ የሚሰጠው ስጋ 400 ሊገባ ነው እየተባለ ሳምንት በላይ እንደዚህ ሲወራ ነበር። እነኚህ ነገሮች ለጭማሪው መንስኤ ሊኖረው ይችላል? እንደዚህ አይነት የግምት ወሬዎች ለዋጋ ጭማሪ መንስኤ ሊሆኑ ይችላል ብሎ ይገምታሉ?
አዎ፣ ግፊት የፈጠረ ይመስለኛል። ይሄ ከተጨባጩ ነገር አንጻር ሳይሆን ከነዚህ ስፔኩሌሽኑ ጋር ተያይዞ ይሄ ከፍተኛ ግፊት ገበያው ላይ የፈጠረ ይመስለኛል። ምክንያቱም በተለይ በተጨባጭ እንደ አንድ ምሳሌ የማነሳው ከ3 ወይም ከ4 ዓመት በፊት ይመስለኛል የስጋ ገበያ ጋር ተያይዞ የተሰራ ጥናት ነበር እና በሽያጭ በቀጥታ እንስሳቱን በመግዛት እና በመሸጥ መሀል የሚገኘውን ትርፍ የተመለከተ ዋጋ ለመወሰን የተደረገ ጥረት ነበር እና በዛ ሂደት የታየው ምንድን ነው? ከትክክለኛው ከተጨባጩ ነገር አንጻር የሚመጣው ዋጋ ምንም የማይገናኝ መሆኑን ነው ጥናት ያሳየው። ለምሳሌ በበሬ ዋጋ ላይ ከእጥፍ በላይ የሆነ ትርፍ እንደሚገኝ ነው ያ ጥናት ያመለከተው።
የአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
የቢዝነስ አስተዳደር ባለሙያውን አቶ ሰሎሞን ብዙነህን አዲስንም ሌሎቹንም የበዓሉን የገበያ ሽታ ያቃመሱንን ዘጋቢዎቻችን ሁሉ እያመሰገንኩ ለዛሬ የንግድና ምጣኔ ሀብት ዝግጅታችንን በዚሁ እቋጫለሁ። ጤና ይስጥልኝ።
እኛም ሰለሞንን፣ አስቴርንና አዲስን እናመስግንና የባህር ዳርና የድሬዳዋን ገበያዎች ከጎበኝንበት የገበያ ውሎ ወደ ስቴዲየም ልናቀና ነው። ቆንጅት፣
ጥሩ ነው። አድማጮቻችንን በነገራችን ላይ እንኳን አደረሳችሁ እንላለን።
አሁን ወደ ስቴዲየም ነው ጎራ የምንለው። ዛሬ በተደረጉ የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች አዲስ አበባ ላይ ቅዱስ ጊዮርጊስ የሊጉን መሪ መቀሌ 70 እንደርታን 1-0 አሸንፏል። ለቅዱስ ጊዮርጊስ በሁለተኛው አጋማሽ በፍጹም ቅጣት ምት ኳስና መረብን ያገናኘው አስቻለው ታመነ ነው።
ድልን ተከትሎ ቅዱስ ጊዮርጊስ ደረጃውን ወደ ሶስተኝነት ከፍ ያደረገ ሲሆን ከመቀሌ ጋር ያለውን ልዩነት ወደ 8 ነጥብ ዝቅ አድርጓል። ጎንደር ላይ ሁለተኛ ደረጃ ላይ የሚገኘው ፋሲል ከነማ ድሬዳዋ ከተማን በሙጂብ ቃሲምና ኤፍሬም አለሙ ጎሎች 2-0 በመርታት ከመሪው ከመቀሌ ያለውን ልዩነት ወደ 5 ነጥብ ዝቅ አድርጓል።
ጎንደር ላይ ሁለተኛው ደረጃ የሚገኘው የፋሲል ከነማ ድሬዳዋ ከተማን በሙጂብ ቃሲምና ኤፍሬም አለሙ ጎሎች 2-0 በመርታት ቀደም ብሎ የተገለጸው ነጥብ መጥቷል። በሌሎች ጨዋታዎች ጅማ አባ ጅፋርና ሲዳማ ቡናን 1-0፣ አዳማ ከተማ ኢትዮጵያ ቡናን 1-0፣ ወልዋሎ ደደቢትን 2-0፣ ስሁል ሽረ ሐዋሳ ከተማን 4-0፣ መከላከያ ከሜዳው ውጪ ወላይታ ድቻን 3-2 አሸንፈዋል። ባህር ዳር ከተማ ከደቡብ ፖሊስ 3-3 እኩል ተለያይተዋል። ይለናል ግርማቸው ከበደ ነው የስፖርት ዘጋቢያችን ያደረሰን። እናመሰግናለን።
አድማጮች ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎችን እናሰማ። ነገ በዲላ ከተማ ሊካሄድ የነበረ ሰላማዊ ሰልፍ ዛሬ ምሽት መከልከሉ ተነግሯል። ሰልፉ የተከለከለው በከተማው አስተዳደር ከፌደራልና ከክልል መንግስት ድረሰኝ ባለው የደህንነት ስጋት እንደሆነ ተገልጿል። አስተባባሪ ኮሚቴው ግን መከልከሉን እንጂ ስለመከልከሉ ግልጽ ምክንያት አላውቅም ነው ያለው። በስድስት ሳምንት ውስጥ ለሁለተኛ ጊዜ በከባድ ዝናባማ አውሎ ንፋስ በተመታችው በሞዛምቢክ የሰሜናዊ ክፍለ ግዛቷ ህዝብ ዛሬም ተጨማሪ ዝናብና ነፋስ ሊደግመን ነው በሚል ስጋት እየተጠባበቀ ነው። በቀደመው ኃይለኛ ንፋሳማ ዝናብ የሞቱት ሰዎች ቁጥር ወደ 38 ከፍ ማለቱን የሀገሪቱ የአደጋ ስጋት አመራር መስሪያ ቤት ማስታወቁ የሚዘነጋ አይደለም።
የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጅታየነን። ያቀናበረችልን ብርሃን ኃይሉ፣ ተተኪው የስርጭት መሐንዲስ ዳን ክራፍተን፣ ዋና አዘጋጇ ትዝታ በላቸው። በዚሁ እንሰናበታችኋለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ እንመለሳለን። በእኛ በኩል ሰላም፣
በደህና ደሩ።